አድማጮቻችን ፕሮግራማችን እንደቀጠለ ነው። ቀጣዩ ፕሮግራማችን የቃለ ምልልስ ፕሮግራም ነው የሚሆነው። በዛሬው የቃለ ምልልስ ፕሮግራማችን በመግቢያው እንደተናገር ነው እንግዳችን ፕሮፌሰር አለማየሁ ገብረ ማርያም ናቸው። በወቅታዊ ኢትዮጵያ ጉዳይና እንዲሁም በተለይ የኢትዮጵያ ትረስት ፈንድን በተመለከተ ቆይታ ይኖራቸዋል። ወደዛው ነው የምናልፈው በቀጥታ።
ተናስተልኝ ወዳጆቻችን፣ ባለፉት ፕሮግራማችን ላይ በተደጋጋሚ ስለ ኢትዮጵያን ዳያስፖራ ትረስት ፈንድ ጉዳይ ውይይት ማድረጋችን የሚታወስ ነው። በዚህም መሰረት ቃል በገባነው መሰረት አሁን ከኛ ጋራ በስልክ ፕሮፌሰር አል ይገኛሉ። ከስታቸው ጋራ ስለ ትረስት ፈንድ ቻፕተር ማቋቋም ጉዳይ ውይይት አጠር ያለ ውይይት እናካሂዳለን። ተናስተልኝ ፕሮፌሰር።
ተናስተልኝ አማዝ። እንግዲህ ቃልን ጠብቀህ ያው የዛሬ ወር ነው ወር ተኩል በፊት ነው መሰለኝ የተነጋገርነው። በዛው እንደገና እንድንገናኝ እድሉን ስለፈጠርክልኝ በጣም አመሰግናለሁ። አድማጮቻችንም ሰላም ታሰጣሉ።
ፕሮፌሰር፣ ብዙ ኢትዮጵያኖች ሬዲዮም ጋር እየደወሉ በመውጭም ስናገኛቸው ይሄ ነገር እንዲፋጠንና ሁላችንም በቀጥታ እንድንሳተፍበት የቻፕተሩን ጉዳይ ምን አደረሳችሁት ይሉናልና ስለ ቻፕተሩ እርስዎ ምንድን ነው የሚሉት? ለምሳሌ ስዊድንም ሆነ ስዊዘርላንዶችንም አወያይተናቸው ነበር። እንደዚህ አይነት አቋም ነው ያላቸው ተመሳሳይ። ታዋቂው አርቲስት የኢትዮጵያ አርቲስት እንደዚህ ብላለች፣ ስሟ ለጊዜው ጠፋኝ። እና እነዚህ ይህንን የቻፕተሩን ጉዳይ እንዴት ነው እናንተ የምታዩት?
እሺ፣ በጣም ጥሩ ጥያቄ ነው። ምክንያቱም ቻፕተሮቹ ናቸው እንግዲህ የኢዲቲኤፍ ማንቀሳቀሻ ብለን ሞተር ብለን የምንገምታቸው። ምክንያቱም እስካሁን የጀመርነው ዘመቻ ያው ሶሻል ሚዲያ በሚባለው ነው። በዛ እንግዲህ ብዙ እርምጃም አድርገናል። ግን እርግጥ ይህንን ፋንድ ለረጅም ጊዜ ሁነኛ በሆነ መንገድ ማስቀመጥ ከፈለግን የግድ በየአካባቢው በዓለም ውስጥ ማለት ነው ስዊድንም ሆነ አሁን እንዳልከው ዙሪክም ሆነ በየቦታው ቻፕተር እየፈጠርን እዛ ያለው ሰው ራሱ ሎካል በአካባቢ ያለውን ሰው እያንቀሳቀሰ ግራስሩት የሚለውን ሙቭመንት በዛ በኩል ለማንቀሳቀስ ነው የምንፈልገው። እና ቀደም አድርገን ያወጣ ነው በዌብሳይታችን ላይ የለጠፍ ነው የቻፕተር አዘገጃጀት ትንሽ ለሰው ከበድ ስላለው አሁን እንደውም እየተነጋገርንበት ነው። ልክ ከአንተ ጋር ስልክ ስናሳወራ ቀደም አድርገን የምንነጋገረው ነገር ነበርና ቀለል ባለ መንገድ በሚቀጥለው ሳምንት ውስጥ እናወጣለን እንዴት አድርጎ ቻፕተር እንደሚሰራ እና በዌብሳይታችን ላይ እንለጥፈዋለን። ይሄኛውም የሚያቀለው ምንድን ነው ኢትዮጵያኖች ባሉበት አካባቢ ራሳቸውን አደራጅተውና አዘጋጅተው ሌላውን ደግሞ ለመግፋትና ለማንቀሳቀስ በተለይም ደግሞ መዋጮ የሚደረግበትን ዘዴ በማቃለል አሁን ችግር የሆነብን ምንድን ነው? ብዙ ቦታ በአውሮፓም ይመስለኛል ችግር ያለ ብዙ ሰው ክሬዲት ካርድ የሚባለው ነገር የለውም። ስለዚህ ክሬዲት ካርድ ከሌለው ደግሞ ኢንተርኔት ላይ ወጥቶ ዶኔት ለማድረግ ትንሽ ያስቸግራል። ስለዚህ እነዚህን ነገሮች እንዴት አድርገን ነው በዘዴ የምናልፋቸው ነው። ለአንዳንዶቹ ክሬዲት ካርድ እያለውም ኮምፒውተር መጠቀም የማይችል ሰዎች አሉ። ብዙዎች ሰዎች ደግሞ በተለይ በአውሮፓም ሌላውም ሀገር የተለመደ የገንዘብ አሰጣጥ ስላልሆነ ገንዘብ መሰባሰብ አለበት። ያ ገንዘብ ተሰብስቦ ደግሞ በባንክ ውስጥ ሊገባ ይችላል ማለት ነው። እንግዲህ ይህንን ለማድረግ ደግሞ ገንዘብ አንድ ውጭ ሀገር ሲሰበሰብ እርግጠኛ ነኝ አሜሪካ ነገር ውስጥም እንደሚሆነው ስዊድንም ሌላም ሀገር ይኖራል ገንዘቡ ለጥሩ ቦታ እንዲሆን በተለይ ይሄ ደግሞ አንታይ ቴሮሪዝም የሚሉት ነገር እና የአንቲ ማኒ ላውንድሪንግ የሚባለውን ነገሮች ጥያቄዎች አንዳንድ ሊኖሩ ይችላሉ በየአካባቢው እና እነሱን እዛ በአካባቢው ሁኔታ ምን እንደሚያስፈልግ ቻፕተሩ አጣርቶ ከዛ በኋላ አሁን ለምሳሌ እኛ በሲቲ ባንክ ነው የምንጠቀመው። በሲቲ ባንክ በኩል ብዙን ነገር ማካሄድ ይችላል። እንደውም እኔ በቀደም በአውሮፓ ውስጥ ያሉ ሲቲ ባንኮች ስፈልግ ስታክሆልም ውስጥም አለ፣ ሌላም አካባቢዎች አሉ እና በዛ በኩል ማድረግ እንችላለን። ግን ዋናው ነገር ምንድን ነው የቻፕተሮቹ ተቋማት ከተፈጠሩ በኋላ በየአካባቢው ከነሱ ጋር እኛ አንድ የአድቫይዘሪ ካውንስል አማካሪ አብሮ ይሰራል ማለት ነው እና ያ አድቫይዘሪ ካውንስል ሜምበር መምሪያም ይሰጣል፣ መልስም ይሰጣል። ጥያቄ ሲኖር ችግር ሲኖር በምን አይነት እንደሚፈታ ጥያቄም ሲኖሩ በምን አይነት እንደምንመልሳቸው ዴዚግኔትድ የሆነ ሰው ይኖራል እና ከዛ ሰው ጋራ ኢንተራክት እያደረጉ መስራት ይቻላል ማለት ነው። ይህንን እንግዲህ ምናልባት በሚቀጥለው ሳምንት ሮል አውት እናደርጋለን ብለን ነው እንገምተው።
እንደው ምናልባት የሚቻል ከሆነ በሚቀጥለው ሳምንት የሚያወጡትም ቢሆን እንደው ባጭሩ ምን አይነት ፕላን እንዳላችሁ ሊነግሩን ይችላሉ ካሁን?
እንግዲህ ፕላኑ በጣም ቀላል ነው። የቻፕተሮቹ ዋና የስራ አቋም ምንድን ነው? ሞቢላይዝ ማድረግ ነው ወይንም ሰውን ማንቀሳቀስ ነው። ምክንያቱም ፋንዱን ለማደራጀት እና ገንዘቡን ለማከማቸት ካስፈለገ ሰው ኮንትሪቢዩት ማድረግ አለበት ማለት ነው። ይሄ እንግዲህ የሚጠይቀው ነገር አለ። አንደኛ ብዙ ሰው ስለ ፋንዱ ምን እንደሆነ ማያውቅ አለ። እንኳንስ እናንተ ሀገር ቀርቶ ራቅ ያላችሁ እኛው እዚህ ባለንበት አካባቢ እንኳን ፋንዱ ምንድን ነው ምንድን ነው የሚደረግበት የሚለው ብዙ ጊዜ የሚደርሰን ጥያቄ ነው። ብዙ ሰው ኢንተርኔት ላይ ወጥቶ ማንበብ መገንዘብ ምናምን ስለማይችል አንዳንዴም የቋንቋም ችግር ስለሚኖር እሱን በቻፕተር ደረጃ ስለ ፈንዱ ምን እንደሆነ ለማስተማር እና ሰውን ጥቅሙን ለማሳመን የቻፕተሮቹ አንደኛው ኃላፊነት ይሆናል። ሁለተኛ ብዙ ሰው እርዳታ የሚፈልግ ነው። እንዴት ነው ይህንን ነገር ላደርግ የሚችለው? በምን አይነት ነው ገንዘብ ልሰጥ የሚችለው የሚለውን ጥያቄዎች በቻፕተር ደረጃ ሊመለሱ ይችላሉ። እኛ ቻፕተር ሜምበሮች እና ኮኦርዲኔተርስ የሚባሉ ይኖራሉ። ከእነሱ ጋር የእኛ ካውንስል ሜምበር እየሰራ በዚህ ዘዴ አንድ ሁለት ሶስት የሚል አሳይተን በዚህ በዚህ ብታደርጉ ከሀገሩ ሕግ ጋር አስማምታችሁ አናባችሁ በዚህ አይነት ሊደረግ ይችላል። ሌላ ደግሞ ለምሳሌ በቤተ ክርስቲያን ሆነ በመስጂድ ሆነ በሄ በሶሻል ኔትወርክስ በመሳሰሉትን ነገር እነሱንም እየሄዱ ደግሞ ማንቀሳቀስና እንዲማሩና እነሱ ያላ ብዙ ጥያቄዎች አሉ። እኛ ሁሉም መልሰን አንችልም፣ ግን እነዚህ የሚመጡን ጥያቄዎች እኛ ያለንን መልስ ለቻፕተሮቹ መሪዎች እና ቻፕተሩ ሜምበሮቹ እንሰጥና እነሱ ደግሞ የእኛን ያስተጋባሉ ማለት ነው። ስለዚህ በዚህ አይነት ነው አቋም መፍጠር የፈለግነው ወይም ያሰብነው።
በጣም እንግዲህ እንደዚህ ከሆነ እናንተ ለቻፕተር ለሚመሰረትበት ሀገር እና ለሚመረጡት ሰዎች ሪፕሬዘንታቲቭ ለሚሆኑት ጋይድላይንስ መስጠት ትችላላችሁ፣ ትረዳላችሁ ማለት ነው።
ትክክል ትክክል። በማናቸውም ነገር እንደውም ሌላ ሰፋ ባለ መንገድ እናወጣዋለን። አንድ ሌላ ሀሳባችን ምንድን ነው፣ እንደዚሁ ከእኛ ሜምበሮች በየሀገሩ እየመጡ ለምሳሌ ስቶክሆልም ከስፖንሰር ካደረጋችሁን የእኛ ሜምበሮች መጥተው ደግሞ እየተሳተፉ ከህዝቡ ጋር እዛ ካለው ህዝቡ ጋር አንድ በአንድ ሆኖ እያስተማሩም ጥያቄውንም እየመለሱ አላለን። በተቻለ መጠን ይሄ ኮሚኒቲ ኢንጌጅመንት የምንለውን ዝም ብሎ ከሩቅ በሬዲዮና በኢንተርኔት በምናምን ሳይሆን እኛ በአካል መጠን ከህዝቡ ጋር እየተነጋገርን የህዝቡንም ጥያቄ እየመለስን መሆንም አለበት። ደግሞ በሩቅ የሚሰራ ነገር አይደለም። እርግጥ ለእኛ አንዳንዶቻችን ሊያስቸግር ይችላል፣ ግን ከህዝቡ ጋር ተገናኝተው ይህንን ነገር ደግሞ ማገናዘብ ስለሚያስፈልግ እሱም አንደኛው ፕላናችን ነው። ይህንንም እንግዲህ ቻፕተሮቹ ናቸው ኮኦርዲኔት የሚያደርጉልን ማለት ነው፣ ተመተን ከህዝቡ ጋር የምንገናኝበትን። ስለዚህ ብዙ ነገሮች አሉ በቻፕተር ደረጃ የሚሰሩ በዚህ ዘዴ።
ባጭሩ ፕሮፌሰር የሚሉት ምንድን ነው? ፕላኑ አላችሁ፣ በየሀገሩ ያሉት ኢትዮጵያኖች እና ትውልደ ኢትዮጵያኖች ፍላጎቱና አላማው ካላቸው ከአሁን ጀምሮ ተሰባስበው የራሳቸውን ቻፕተር መፍጠር ይችላሉ ነው የሚሉ ካልተሳሳት።
እና ቻፕተር ለመፍጠሪያ እኛ መምሪያውን እንሰጣለን፣ እንዳልኩ በሚቀጥለው ሳምንት እናወጣለን ብለን እናስባለን። እሱ በጣም ቀላል ስለሆነ በቀላል ዘዴ አሟልቶ እሱን መስራት ይቻላል። ዋናው ነገር እንግዲህ የቻፕተሩ አንደኛው ሌላ መታወቅ ያለበት ነገር ምንድን ነው? ሁሉም ኢትዮጵያኖች ጠቅላይ ሚኒስትሩም እንዳሉት ባለንበት ቦታ ኃላፊነት ወስደን ኢዲቲኤፍ የራሳችን ነው ብለን መውሰድ አለብን። ይሄ ነገር ሊሰራ የሚችለው እያንዳንዳችን በግለሰብም በቤተሰብም ደረጃ ሆነ በአካባቢም ደረጃ ይሄ ነገር የእኛ ነው ብለን እንድንወስደው ኃላፊነትን እንድንወስድ እና በእኛ ደግሞ ድርሻ አንድ ብርም ሆነ የበለጠም በምናደርግበት ጊዜ ነው። ስለዚህ የቻፕተሩ አንደኛው ትልቅ ስራ ብለን የምንገምተው ህዝቡ ይህንን ፕሮጀክት እስካሁን አንተም እንደምታውቀው ለረጅም ጊዜ እኛ ስንቃወም በፊት የነበረው አስተዳደር ያጠፋውን ጥፋት የሰሩትን ወንጀል የሰረቁትን ብር ሙግት ከነሱ ጋር ነው እንጂ አንድ ነገር ለመገንባት ብዙ እድልም አልገጠመንም ነበር። ሁልጊዜ በጩኸትና በተቃውሞ ነው ብዙ ጊዜያችን ያሳለፍነው እና ይሄ የመጀመሪያ እድል ነው ያገኘ ነው። በእኔ እምነት እንግዲህ በዚህ ነገር ስትሳተፍ ትንሽ አመታት አልፎኛል እና የመጀመሪያ ጊዜ ነው ሁላችንን የሚያስተባብር ነገር። እርግጥ አሜሪካ ነገር ውስጥ እንደምታስታውሰው በኮንግረስ አንዳንድ የመፋከርናቸው ነገሮች ነበሩና ብዙም ሊያሰባስቡ ይችላል። ግን ዓለም አቀፋዊ አልነበረም። እርግጥ ሰው በመንፈስም አብሮ ቢሆን ማለት ነው። ስለዚህ አሁን ያለን እድል እቺን ፕሮጀክት በስራ ላይ ማዋል ከቻል እርግጥ ሁለት ነገሮች ነው እንግዲህ እንደ ሀሳብ ላካፍል መፈልገው። አንደኛው ምንድነው በአጭር ጊዜ ወይንም የክሪቲካል ኒድ የምንላቸው አስቸኳይ ጊዜ መሰራት ያለባቸው ስራዎች ማለትም እነዚህ መንግስት በጀት ማሸፈናቸው፣ የውጭ እርዳታ ማሸፈናቸው፣ እነዚህ ኤንጂኦስ ማሸፈናቸው፣ የነ ወርልድ ባንክ ማሸፈናቸው፣ ማንም ሰው ማይፈልጋቸውን ሰዎች እኛ እንግዲህ ፎከስ የምናደርገው እነሱ ላይ ነው የምናተኩረው ማለት ነው። ስለዚህ ይህንን እነዚህም ፕሮጀክቶች ለማራመድ በምንፈልግበት ጊዜ የሁሉም ሰው ተሳትፎ ያስፈልጋል። ምናልባት እንግዲህ የኔ ህልምም ሊሆነው ልትለው ትችላለህ፣ የዛሬ አምስት ዓመትም ሆነ በዛ አካባቢ ሀሳባችን ምንድን ነው? ኢትዮጵያን ከድህነት ከለማኝነት እንግዲህ አሁን ኢትዮጵያ የምትታወቀው በምንድን ነው? ከዓለም ውስጥ አራተኛ የችሮታ የድጎማ ሀገር ናት ይባላል። አፍሪካ ውስጥ አንደኛ ናት ይባላል። ምንድን ነው ሁሉ እያመጣ እርዳታ የሚሰጣት ማለት ነው። እኛ ኢትዮጵያ ለማኝ እንድትሆን አንፈልግም። በዳያስፖራ ያሉ ኢትዮጵያኖች በሙሉ ከተባበር ኢትዮጵያ ለዘላለም ከማንም ዓለም እንኳንስ ከምዕራቡ ሀገር ቀርቶ ከማንም መለመን ያስፈልጋት አይደለም። እንችላለን ራሳችንን ከልመና ለማውጣት ራሳችን በራሳችን ለመርዳት። ይሄ የተረጋገጠ ነው። በእኛ ብቻ የተጀመረ አይደለም። ሌሎቹን ሀገር እንመልከት። ብዙዎቹ ብዙ ተምሳሌቶች አሉ ይህንን የሚያደርጉትና እኛ ይህንን ለማድረግ ስለምንፈልግ የአሁኑ ይሄ የትረስት ፈንዶ አጀማመር እርግጥ ለአጭር ነገር ወይንም ለቅርብ ጊዜ ቢመስልም ለረጅም ጉዞው ግን ኢትዮጵያን ከለማኝነት ከሚለው ስም አውጥቶ ራሳችንን በራሳችን የምንረዳበትና የራሳችንን ሕዝብ እጣ ፋንታ ኃላፊነት የምንወስድበት ፕሮጀክት ሆኖ መታወቅ ያስፈልጋል ማለት ነው። እርግጥ አሁን ስናየው ትንሽ ነገር ይመስላል። ግን እንደሚባለው ሁሉ የአንድ ሺህ ኪሎ ሜትር ጉዞ በመጀመሪያ እርምጃ ነው የሚጀመረው እንደተባለ በዛ ደረጃ ነው ያለ ነው ማለት ነው። ይህንን ሰው ቢገነዘበው የበለጠ ስለ ፈንዱ ለመርዳትም ሆነ የመንፈስ ጽናት እንዲኖረው ያደርጋል ብዬ እምነት አለኝ በግሌ።
ፕሮፌሰር፣ አንዳንድ ታዛቢዎች የሚሉት ምንድን ነው በተለይ በመጀመሪያ አካባቢ የነበረውን የገንዘብ አሰጣጥ ላይ የነበረውን ድክመት በተመለከተ የሚሉት ምንድን ነው? ባለፈው ጊዜ በመንግስት የተጀመረው የአባይ ግድብ ቦንድ መግዛት የሌቦች ኪስ መሙያ ሆነ። ያ ስላለ በጭንቅላታችን ላይ ያ ስላለ ይሄኛውስ ምን ማረጋገጫ አለን የሚሉ አሉ። አንዳንዶቹ ደግሞ እንደዚህ አይነት ሐሳብ የሚያቀርቡትን ላለመክፈል የሚፈልጉ የሚሰጡት ምክንያት ነው ያሉ ያጥላሏቸዋል። ግን እርስዎ ምን ይላሉ? እንደዚህ አይነቱን ምክንያትም ቢሆን እንደው በቂ ያልሆነ ምክንያትም ቢሆን እንዲህ አይነት ሐሳብ አለ የሚሉትን ምን አይነት መልስ ይሰጧቸዋል?
በጣም ጥሩ ጥያቄ ነው። ጥያቄውም ተገቢ ነው። ተገቢነቱ ምንድን ነው? ሰፋ አድርገን ካየ ነው አሁን እንዳልከው የግድቡ ነገር የዛሬ በአውሮፓ 2013 ላይ ያለፈው አስተዳደር አሜሪካን ሀገር መጥቶ ብር ሲሰበስብ እኔ ሰፋ ያለ ጽሑፍ አውጥቼ እንደውም ህጋዊ የሆነ ምክር ሰጥቻቸው ነበር። ይህ የሚለው ምንድን ነው? ቦንድ የሚባለውን ነገር እዚህ ሀገር ሲሸጡ ብዙ ህጋዊ ነገሮች ማሟላት አለባችሁ፣ እነሱን ካላሟላችሁ ችግር ላይ ይወድቃል ብዬ በዝርዝር ከነ ህጉ ጠቅሻ ነግሬያቸው ነበረ። ያው የሚሰማኝም አልነበረም፣ ሊሰሙኝም የሚፈልጉ አልነበረም። ግን በ2016 ላይ በኤስኢሲ በሚባለው ሴኪሪቲስ ኤን ኤክስቼንጅ ኮሚሽን በሚባለው ተከሰው 6.5 ሚሊዮን ብር መቀጫ ተጥሎባቸው ገንዘቡ እንዲመለስ ተደርጓል። ስለዚህ ያ ገንዘብ እንዳልከው በእኔ እምነትም ቢሆን ያ ገንዘብ 6.5 ሚሊዮን ብሩ ተሰብስቦ ወደ ኢትዮጵያ ባንክ አልገባም። የገባው በግለሰብ ኪስ ነው። ግን ያው ክፍያው በሚወጣበት ጊዜ ግን ከዳው ከኢትዮጵያ ህዝብ ወጥቶ የተከፈለ ገንዘብ መሆኑን እኔ ሙሉ በሙሉ እምነት አለኝ። ግን እነዚህ ጥያቄዎች በሰው አእምሮ ውስጥ ይቀረጻሉ፣ ደግሞ ተገቢ ጥያቄዎች ነው። እንግዲህ በእኛ በኩል እነዚህን ነገሮች ልናስወግዳቸው እንችላለን የምንለው ብዙ ዘዴዎች አሉ። አንደኛው እንደሚታወቀው ሁሉ ይሄ ፕሮጀክት የተጀመረው በጠቅላይ ሚኒስትሩ ጽህፈት ቤት ስር ነው እና የጠቅላይ ሚኒስትሩ አይነ ቁራኛ ይኖርበታል በጠቅላላ ማለት ነው። ከላይ እስከታች እዚህ አይነት ነገር ብልሹ እንዳይሆን ጠቅላይ ሚኒስትሩ ጽህፈት ቤት ይመለከተዋል። ሁለተኛ የፈንዱ ቦርድ የራሱ አለው፣ የገለልተኛ ቦርድ ማለት ነው። ራሱ ነው የሚያስተዳድረው፣ የመንግስት እጅ አይገባበትም። ለነገሩ እዚህ ላይ መጥቀስ ፈልገው ምንድን ነው፣ ምንም አይነት የመንግስት እጅ ፈንዱ ውስጥ አይገባም። ገንዘቡ የት እንደሚወጣ እንደሚገባ፣ ምን እንደሚደረግ ከመንግስት ጋር ምንም የሚያገናኘው ነገር የለም። ይህንን እኛ እናረጋግጣለን። ጠቅላይ ሚኒስትሩም ደጋግመው ተናግረዋል። አንዲት ሳንቲም አትጠፋም ከዚህ ፈንድ ላይ፣ የመንግስትም እጅ አይገባበትም ብሏል። ሁለተኛ ሴክሬታሪያት አለው። ስራ አስፈጻሚዎቹ የተመደቡልን በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም ፈንድ ነው፣ ዩኤንዲፒ በሚባለው እነሱ ናቸው የአመቱን የሚሸፍኑልን። አሁንም ሰራተኞች የኢንተርቪው የተደረጉ ነው፣ ለዚህ የሚሰራ ነው። ራሱ ደግሞ ዩናይትድ ኔሽንስ ያን ያህል ገንዘብ አውጥቶ ዝም ብሎ ዞር አይልም፣ በእነሱ ነው አይነ ቁራኛ ይጠበቃል ማለት ነው። በሌላ ደረጃ ደግሞ እኛ ራሳችን በአድቫይዘሪ ካውንስል ደረጃ ገንዘቡን አሰባሳቢ ስለሆን ራሳችን በግል ተጠያቂ ነን። አሜሪካን ሀገር ውስጥ አንድ ሰው ብር ሰብቶ ወደ ውጭ ሀገር በሚልክበት ጊዜ ዝም ብሎ እንደ ልቡ መላክ አይችልም። አይረስ የሚባል ተቋሙ አለ፣ ታክስ የሚሰበስብ እነሱ ይጠይቃሉ። ገንዘቡ ማን ነው የሰጠው? ገንዘቡን ምን ያህል ነው የሰጠው? መቼ ነው የተሰጠው? ገንዘቡን ተደረገ? እነዚህ በአመቱ ላይ አዘጋጅተን ሪፖርት ማቅረብ አለብን፣ ታክስ ፋይሊንግ በሚባለው ላይ። ስለዚህ እዛ ላይ አንድ ስህተት እንኳን ቢኖር ተጠያቂነቱ ያለው እኛ ላይ ነው፣ እዛ አይደለም፣ እኛ ላይ ነው። ይህንን ገንዘብ ለምን አወጣችሁ ይባላል። ለራሳችን ስንል የምንከራከረው ነገር ነው። በሌላ መንገድ ደግሞ ካየ ነው ይሄ ገንዘብ ወጣ ገባ ምን ተደረገበት የሚባለው ደግሞ ኦዲት የሚደረገው በአሜሪካን ባሉት ሰርቲፋይድ ፐብሊክ አካውንታንት በሚባሉ ለእኔ ቃል ገብተውልኛል በፐብሊክሊ እነሱ ናቸው አመቱን ኦዲት አድርገው ሪፖርት የሚሰጡት እና ስለ ገንዘቡ አገባብ አወጣጥ የመሳሰሉትን ነገሮች በሙሉ የሚያሟሉት እነሱ ናቸው። ስለዚህ በብዙ አቅጣጫ ይሄ ፈንድ ላይ አይን ያተኮረ ነው። ስለዚህ ከዛ ውስጥ ገብቶ አንድ ሰው እንደ ድሮ ማለት ይሄ የእጅ ልማድ ያለው ሰው ወይንም ለማጭበርበር የመሳሰሉትን ነገሮች በጣም በጣም አስቸጋሪ ነው። በግላችን ደግሞ በአድቫይዘሪ ኮሚቴ ላይ ያለን ሰዎች እንደምታውቁት ሁሉ ከብዙ አቅጣጫ ነው የምንመጣው። ከህግ እንመጣለን፣ ከፋይናንስ እንመጣለን፣ ከአካዴሚያ እንመጣለን፣ ከኮሚኒቲ ኦርጋናይዜሽንስ እንመጣለን እና ሁላችንም አይናችን አፍጥጠን ነው የምንጠብቀው እና እንደ ድሮ መጥተው እንሰርቃለን ወይ እናጭበራበራ የሚሉ ሰዎች ካሉ በጣም ያዝናሉ ብዬ ነው የምገምተው። ምክንያቱም ሁላችንም ይህንን ነገር በአይነ ቁራኛ እንጠብቃለን። ሌላ ደግሞ መታወቅ ያለበት ነገር ምንድን ነው? ይሄ ነገር ቢሰናከል ወይንም ቦታው ግቡ ባይደርስ እኛ እያንዳንዳችን በግላችን ስማችንም የሚጠፋበት ነው። እኔ በግሌ 13 ዓመት የሰራሁበት ነገር ነው። ብዙ ሰው ያቀኛል። የኔ የራሴን ስምም ያደረኩትንም ነገር በዚህ ጉዳይ ላይ እንዲጎድፍ ወይንም እንዲጠፋ አልፈልግም። ቦርዳችን ላይ ያሉት ሰዎች ከኛ ጋር የተገናኙት ቮለንቲሮቹ ራሳቸው ይሄ እንደዚህ አይነት ነገር ሊሆን አይፈልግም። ስለዚህ እነዚህን ነገሮች በጣም በጥንቃቄ ነው የምንይዘው። ሌላው መታወቅ ያለበት ምንድን ነው? የምንሰራው ነገር በሙሉ በሁለት መርሆ ላይ የተመሰረተ ነው። አንደኛ ግልጽነት በሚለው ነው፣ ሁለተኛ ደግሞ በተጠያቂነት ነው። አሁን ለምሳሌ ጠቅላይ ሚኒስትሩ የተናገሩ ጊዜ እኛ የሰጡትን ሰዎች እዛ እነገሌ ብለው 2800 ሰዎች ያን የሰጡትን ስም በዝርዝር ነው ያወጣ ነው። ኦልሬዲ ዌብሳይቱ ላይ አለ። ስለዚህ እገሌ ሰጠ አልሰጠ የሚባል ነገር የለም። የምንሰራውን ነገር ሁሉ በግልጽ ነው። እኛ የምናደርገውን ነገር ለህዝብ በግልጽ በሚታይበት መንገድ ነው። ምክንያቱም እሱ ነው የሚቀልን ለእኛ ስራ። እኛ ከግላችን ምንም የምናገኘው ነገር የለም። ሁሉ ሰው እዚህ ላይ የሚሰራው ቮለንቲር ነው፣ በበጎ አድራጎነት ተነስቶ ነው እንጂ አንድም ሰው ከኪሱ ምንም የሚያገኘው ነገር የለም። ከኪሳችን እንደውም እያወጣን ነው ለአስፈላጊ ነገሮች የምናደርገው ማለት ነው። ይህንን እያዩ ሰው ደግሞ የሚተቹንም አሉ። ለምን ዋሽንግተን ሄዳችሁ ዋናው ከተማ ላይ አንድ ትልቅ ኦፊስ ብትከፍቱ በቢሊዮን ብር ያህል መሰብሰብ ትችላላችሁ ይላሉ። እኛ ቢሊዮን ብር መሰብሰብ ብንችል እዛም ድረስ አያስኬድንም፣ ወደ ህዝቡ እናደርገው ነገር። ስለዚህ ብዙ የሚመጣደቁ ሰዎች አሉ። አብዛኞቹ ግን አንድ ሳንቲምም አልሰጡም። ጠቅላይ ሚኒስትሩም ብለዋል ዲያስፖራ 10 ጥያቄ ይጠይቃል፣ አንድ ብር ግን ሊሰጥ አይችልም የሚል አይነት አስተያየት ሰጥተዋል። ይሄ ሁሉ እውነት ነው እና ስለዚህ እንደዚህ የሚናገሩትን ሰዎች ራሳቸውንም እንዲፈትሹ ያስፈልጋል። መጀመሪያ ቀድሞ የአመቱን ከፍላቸዋል ብሎ መጠየቅ ያስፈልጋል። ካልከፈላችሁ ለምንድን ነው ችግር ምን ነበር? ያ ችግሩን ከኛ ጉድለት ከሆነ እናሟላዋለን። እውቀት ማለት ወይ የኮምፒውተር ችግር ከሆነ እዛው በቻርተር ደረጃ መልስ እናሰጠዋለን። ግን ዝም ብሎ ሀሳብ መስጠትና ይሄን አላደረጋችሁም ይሄን አላደረግም ራስም ነው የሚያስገምተው። ምክንያቱም ይሄ ለኢትዮጵያ ሕዝብ የሚደረግ ስራ ነውና እያንዳንዳችን ኃላፊነትና ድርሻ አለን። ቆሞ መተቸትና ይሄን አረጋችሁ አላደረጋችሁ ወይንም ይሄ ቢሆንስ ያ ቢሰረቀስ ምናምን የሚባለውን ነገር ከማውራት ይሄንን አድርገን እንዳይሰረቅ ወይንም እንዳይጠፋ እኛ ራሳችን በግላችን እንቆጣጠራለን የሚል ወይንም እዛ ላይ መስተዋጽኦ እናደርጋለን የሚል አስተሳሰብ ነው የሚያስፈልግም በአሁኑ ጊዜ። ግን አንዳንድ የድሮ የቀረ አስተሳሰብ አለ። ሁልጊዜ አለመተማመን እንደዚህ ሆነ እንደዚህ አልሆነ የሚለውን ይሄ ሀሳባችንን ከሀገራችን ጋር አብሮ መቀየር አለበት። ጠቅላይ ሚኒስትራችን አሁን ለውጥ የሚያመጡት በሀገር ብቻ አይደለም በአስተሳሰብም አይነት ነው። ሌባ ብለው ነው የተናገሩት። ሀገር ውስጥ ሲሰርቁ የነበሩን ሰዎች ሙስና ምናምን አላሉ። ስለዚህ እኛም ይህንን ነገር አስተሳሰባችን ለመገልበጥና በልዩ አይነት መንገድ ለማየት ራሳችን ማደስ ያስፈልገናል። እንግዲህ ተጠያቂነት ስላለብን ገንዘቡን ማወቅ የሚፈልግ ሰው ዌብሳይታችን ጋር ሄዳል፣ አለዛ እኛን መጠየቅ ይችላል። ምንም ችግር የለም። ፕሮፌሰር በግልጽነት
ፕሮፌሰር እጅግ በጣም አመሰግናለሁ። አሁን ግን አንድ ነገር ሲናገሩ ጆሮ ውስጥ የገባችው ከተናገሩት ብዙ ነገሮች ውስጥ የአመቱን ከፍሏል ወይ አንድ ሰው መጀመሪያ ጥያቄ ከማቅረቡ በፊት ላሉት በየወሩ የሚከፍሉም አሉ። እነሱ እንዴት ነው የአመት ብቻ ነው መክፈል የሚቻለው ማለት ነው?
አይ አይደለም፣ እሱማ ያው የአመት ስል ምን ማለት ነው? 30 ብር ብትሆን ያቺ ስትደመር የአመቱን ታመጣለች ማለት ነው እንጂ 30 ብር የሚችል 30 ብር ይከፍላል። በፈለግ ሰው በፈለገው ደረጃ ይከፍላል። ግን ፋንዱን ለማከማቸት እና ስራውን አንድ ሌላውን ጥያቄ የምናገኘው እሱን ነው። ለምን ስራ አትጀምሩም? አሁን ይህን እንዴ ለምን ይህን አታደርጉም? እንግዲህ በአንድ ሚሊዮን ብር ብዙ ነገር መጀመር አይቻልም። ጀምሮ ከማቆም አትሊስት ትንሽ ገንዘቡ ሲከማች ሁለት ሶስት አራት አምስት ስድስት ፕሮጀክቶችን ቢሆን ሰፋ ባለ መንገድ መጀመሩ ይቻላል ብለን ነው። ስለዚህ ሰው ሁልጊዜ አሁኑኑ ነው የሚፈልገው እና ግን ገንዘቡ ላይ ደግሞ እንትን ይላል። ለዚህ ነው እንጂ ሰው በችሎታው ነው የሚሰጠው። 30 ብርም ከዛም ያነሰ ሊሰጥ ይችላል።
በየወሩ የሚከፍሉም አሉ፣ በየወሩ ከደሞዛቸው
እየተቆራረጡ። ምናልባት አንድ አምስተኛው ወደ 20% ወደዛ ይመስለኛል።
እንደሱም ሊሆን ይችላል። ፕሮፌሰር ባለፈው ዶክተር አብይ ያችን ክሪቲክ ሲያቀርቡ በዳያስፖራው ትንሽ ማዘናቸውን ኢንዳይሬክትሊ ሲያስረዱ ምን ተሰማዎት? አልተሳቀቁም?
አዎ ልንገር፣ በጣም ጥሩ ጥያቄ ነው። ልንገር ለምን እንደተሳቀቁ። ምክንያቱም ያንን ሀሳብ ባወጡበት ጊዜ በአውሮፓ ጁላይ 6 እንደዚህ ገደማ ነበረ ለምክር ቤታቸው ሲናገሩ ከዳያስፖራ ምለምነው ብለው ሲሉ ያው ሁላችንም ልባችን ተነስቷል። እኔ ብቻ አይደለም እንዴት እንዲህ ወጣት መሪ አግኝተን ወጣቱን መሪ እንዲበስ ገና ሳይጀምር ለማኝ ያደረግ ነው ሀገራችን ለማኝ ሆና እየታወቀች አሁን ገና አዲስ መሪ ገና ወጣት ስናገኝ እሱ ራሱን በልመና ሲል በጣም ልብ ይነካ ነበርና በዛ መልክ እኔ በጣም በመንፈስ ተነሳስቼ ቻሌንጁን እንቀበላለን። እኔ በዳያስፖራው ስም ለብዙ ጊዜ ስለጮክ በዳያስፖራው እኔ በዳያስፖራው ስም ተቀብለን ይህንን ነገር በአፋጣኝ ሁኔታ ግብ እናደርሰዋለን ብለን ሙሉ በሙሉ ድፍረትና እምነት ባለው አነጋገር ነግሬያቸው ነበር እና መጥተው እንደዛ ብለው ሲናገሩ 50,000 ሰው አሜሪካ መጥተው አየኝ አሉ። 3 ስቴት ሄጄ ከዛ ውስጥ ግን 2,000-3,000 ማይሞላ ሰው እንኳን 1 ብር ሊሰጥ አልቻለም። ምክንያቱም 2,800 ምናምን ነው እና እሱ ትንሽ በቃ ትንሽ የሞራል ውድቀት ሰጥቶ የነበረን ግን በኋላ ደግሞ ያው 1 ሚሊዮን ስናልፍ ሰፋ ያለ ምስጋናም በዌብሳይታቸውም አወጡ። በሌላም አነጋገር ደጋግሞ ትንሽ ደስ የሚያሰኝ ነገር ስለተናገሩ ህዝቡም በዛ ይመስለኛል ግማሹም ያፈራል። ብዙ ሰው እኔ እንደማውቀው እየደወሉ ሀፍረት እንደሰማቸው ምክንያቱም የሚያሳፍር ነገር ነው። ለ27 ዓመት ስንጮህ ኢትዮጵያን እንዲሆነች እንዲህ ተደረሰባት ብለን በየመንገዱ ስንጮህ በየሀገሩ ስንጮህ ስንጽፍ ምን ስንል ግን አንድ ነገር አድርጉ ሲባል ከወሬና ከጩኸት ከስሜታዊነት ወተን አንድ ነገር አድርጉ ማለትም 1 ብር በቀን 30 ብር በወር ስጡ ስንባል ገሸሽ ማለታችን ያው እንዳልኩህ ትንሽ ሞራል ይነካል። ግን አንድ ከተናገሩ በኋላ ግን ያው በአንድ ሳምንት ባሰጠሩት 1 ሚሊዮን ብር ሰበሰሩ። 1 ሚሊዮን ዶላር ማለት ነው ሰበሰሩ። ስለዚህ ሰው ትንሽ ማነቃቃት ካገኘም እንደሚሳተፍና እንደሚተባበር ያሳያል። እንግዲህ አሁን ወደዛ እየገሰገስን ነው። እና እንግዲህ ግን ደግሞ የሳቸው ሞቶት ደግሞ አስፈልጊ አይደለም። በየጊዜው የወጡ ምን ነው እንቀራቸው ማለትም ተገቢ አይደለም። አሁን ተነግሮናል። አንዴ የተነገረን ይዘን ወደፊት መሄድ ነው እንጂ ከአሁን በኋላ ከሳቸው ቅሬታ መስማት አልፈልግም።
ፕሮፌሰር እንዶ ብዙ ጊዜ እኔም ራሴ የምደጋግማት አንደባባላለች። ይሄን የሚያሳየው እኛ ኢትዮጵያኖች ሪአክቲቭ ነን እንጂ ፕሮአክቲቭ አይደለንም የሚሉ አሉ። እሱ ያ ችግራችን ይሆን? ይሄንንስ እንዴት እንይዘው?
ልክ ነው። እኔ እንጃ እንግዲህ ምናልባት ሁኔታ ይሆናል እንደዚህ ያደረገን። ሁልጊዜ ስንጫጫዋ ሁሉ ዲፌንሲቭ ነው የምንሆነው። ለምሳሌ በፊት የነበረው አስተዳደር አንድ ነገር አደረገ ሲባል ሁላችንም እንወጣና ሆን እንላለን። እንደዚህ አላደረገም ሲባል እንደዚህ እንላለንና ኮንዲሽን አድርገውናል አላደለም። አስተሳሰባችንም እንዴት መልስና እንደምንሰጥም አንዱ ትልቅ ሳይኮሎጂካል ዳሜጅ ብዬ ማስበው እሱን ነው። እኔ ሁልጊዜ በጽሁፌ እነሱን ዲፌንሲቭ ለማድረግ ነበር መሞክረው። ግን እኛ ሁልጊዜ አላደለም ተከላካይ ነው እንጂ የምንሆነው ወደፊት አንገፋም። እና አሁን በዛ ላይ ችግር ያለ ይመስለኛል። እንዳልከው ፕሮአክቲቭ አደረግነው። ኢቨን ዲሉም ስናገኝ ትንሽ ቀዝቀዝ እንላለን። እኔ ምክንያቱም ሊገባኝ አልቻለም። ለምሳሌ ጠቅላይ ሚኒስትሩ የመጡ ጊዜ አይታቸዋል ምን አይነት ሆያ ሆየና ጩኸት እንደነበረ። እነዛ ሰዎች በዛን ቀን እንኳንስ አንድ ብር ስጡና ሸሚዛችንን ስጡ ቢባል ይሰጡ ነበር። ስለዚህ እንግዲህ ሌላም የምንማርበት ነገር ይሆናል ይሄ ፈን። ምክንያቱም ራሳችንን ጎትጉተን ራሳችንን አስነስተን ወደፊት አንድ ነገር ማድረግ አለብን የሚለውን ነገር አለት የተደረገውን ነገር ላይ ሪአክት ከማድረግ እኛ ራሳችን አድርገን ለውጥ እናመጣለን የሚል ነው። እስካሁን ግን 27 አመት ከዛም በፊት ሊሆን ይችላል አቋቋማችን ምን ነበር? ሁልጊዜ አንድ ነገር ሲሆን ያንን ነገር ለመግፋት ነው የምንፈልገው። እኛ ግን ከራሳችን እናመነጨው ብዙ ነገር አልነበረም። ስለዚህ አሁን ይሄ ከኛ የመነጨ ነው። ሰክሲድም ቢሰራም ባይሰራም ኃላፊነቱም ክብር ማጣቱም እኛ ላይ ነው የሚመጣው። ጠቅላይ ሚኒስትሩ ላይ አይደለም ወይ ኢትዮጵያ ህዝብ ላይ አይደለም። የኢትዮጵያ ህዝብ ጮሆ በእንግዲህ በጠቅላይ ሚኒስትሩ ድምጽ ጮሆ እርዱን አንድ ብር ስጡን ብሎ እኛ ገሸሽ ካል እንግዲህ ታሪክም ይወቅሳል እኛን ነው እንጂ ከነሱ ምንም ሊያደርጉ አይችሉም። ስለዚህ ይሄንን መገንዘብ በጣም አስፈላጊ ነው ብሎ ምክንያቱም ይሄ ነገር በእኛ እጅ ነው ያለው። ከሰራም በእኛ ስለምናሰራ ነው፣ ካልሰራም እኛ ስለደከምንና ስለወደቅን ነው። ስለዚህ እኛ ላይ ነው ሁሉ ነገር የሚያተኩረው። እና አድማጮች በዚህ ነገር ላይ በጥሞና ያስቡበት ደስ ይለኛል።
ፕሮፌሰር እጅግ በጣም አመሰግናለሁ። ቅድም በመግቢያው ላይ ታዋቂዋ አርቲስት ለጊዜው ስሟ አረስቻዋል ያልኩት አኒሻ ሰለሞን የምትባለው ታዋቂዋ ኢትዮጵያ አርቲስት ነች። ይሄ በየአካባቢው መቋቋም የግድ ይላል ብላ አንድ ጽሑፏ ላይ ያነበኩት። እንግዲህ ፕሮፌሰር እኛም ስዊድን ውስጥ በቅርቡ ስብሰባ ጠርተን ኢትዮጵያውያኖች ተሰብስበው የራሳቸውን ቻፕተር ኦፍ ኮርስ በእናንተ ህግና በእናንተ አሰራር ስር የሚመራ ቻፕተር መስርተው ሁኔታዎችን በማመቻቸት በቀላል መንገድ ኢትዮጵያዊው የአቅሙን እንዲያዋጣ ለማድረግ እንሞክራለን። የእናንተም እርዳታ እዚህ ላሉ ኢትዮጵያኖች እንደማይለያቸው ባለሙሉ ተስፋ ነኝ። ጤና ይስጥልኝ ጌታዬ፣ እጅግ በጣም አመሰግናለሁ።
እዚህ ላይ እንግዲህ ከመጨረሻ በፊት እንዳልካት ያቺ ዘፋኝ እኛም አሁን ሌላ ኢትዮጵያ ተዋናያኖች፣ ዘፋኞች የመሳሰሉትም እነሱንም አደራጅተን እነሱ ደግሞ በህዝብ መንገድ ይህን ነገር እንዲያደራጁልንና እንዲገፉልንም ብዙዎቹ ጋር ተስማምተናል። እንግዲህ እህታችንን አድራሻዋን ከሰጠን እሷንም እናካትታታለን። አመሰግናለሁ እድሉን ስለሰጠኝ። ለአድማጮችም ስላዳመጡኝ አመሰግናለሁ።
ጤና ይስጥልኝ።